ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እና ያልፋል ብለሽም ስለምታምኚ በጽናት መጓዝ ትጀምሪያለሽና ዋናው አላማ ነው። ጽኑ የሆነ ፍላጎት በልብሽ የተቀበረ ጽኑ የሆነ እምነት ካለ ትችያለሽ።
በበርካታ ውጣ ውረዶች ውስጥ አልፋ በ2014 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና ተፈትነው ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ የሆነችውን ገሊላ ሰፋን ነው ቀደም ብለን የሰማናት። የምሽት እንግዳችን ናት። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የመሰለና የድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። የአማራ ክልላዊ መንግስት በሳምንቱ መጀመሪያ በ2014 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና ተፈትነው ከፍተኛ ውጤት ያስመዘገቡ 294 ተማሪዎችን የውቅና ሽልማት ሰጥቷል። ከነዚህ መካከል ደግሞ 57ቱ ሴቶች ናቸው። ከነዚህ ውስጥ በአስቸጋሪ ህይወት መስመር ውስጥ አልፋ ከፍተኛ ውጤት በማስመዝገብ በክልሉ መንግስት ለሽልማት የበቃችው ተማሪ ገሊላ ሰፋ ትገኝበታለች። ከገሊላ ጋር አስቴር ምስጋናው አጭር ቆይታ አድርጋለች። እሱን ሰምተን እንመለስ።
ሜ ገሊላ ሰፋ ይባላል። ተወልጄ ያደኩት በአጣዬ ከተማ ነው። ትምህርቴን ከአንደኛ ክፍል ጀምሮ እስከ 11ኛ ክፍል ይሄ ማለት 2013 አጋማሽ ድረስ በአጣዬ ከተማ ነበር የተከታተልኩት። ነገር ግን በተደጋጋሚ እንደምናውቀው በአጣዬ ከተማ የተለያዩ ጦርነቶችና ረብሻዎች ስለነበሩ የግድ አንጻራዊ ሰላም ወዳለበት ወደ ሻረቢት ከተማ በመሄድ 11ኛ ክፍል አጋማሽ እስከ 12ኛ ክፍል ትምህርቴን ማጠናቀቅ ችያለሁ። በ2015 ዓመተ ምህረት በወሰድነው የ12ኛ ክፍል ማጠቃለያ ፈተና 569 በማምጣት ወደ ዩኒቨርሲቲ መግባት ችያለሁ። እንደጠቃላይ በአጣዬም ሆነ በሻረቢት ከተማ በመንግስት ትምህርት ቤት ነበረ ትምህርቴን የተከታተልኩት። እንደምናውቀው በመንግስት ትምህርት ቤቶች የተለያዩ ጥራቶች እና የተለያዩ ጉድለቶች አሉ። ለምሳሌ የላብራቶሪ መሳሪያዎች እና እቃዎች እጥረት፣ የቤተ መጻሕፍት ውስጥ ያሉ መጻሕፍቶች እጥረት፣ እንዲሁም የመምህራን እጥረት፣ የክፍሎች እጥረት፣ ሌሎች እጥረቶች ነበሩ። ከዚህም በተጨማሪ በአጣዬ ከተማ እንዲሁም ደግሞ በአጣዬ ከተማ አቅራቢያ ለምሳሌ ሻረቢትንም በማካተት በተደጋጋሚ የተለያዩ ችግሮች፣ መፈናቀሎች ነበሩ። ለምሳሌ በ2011 ዓመተ ምህረት አጣዬ ከተማ 9ኛ ክፍል እያለሁ እስከ 11ኛ ክፍል ድረስ ከፍተኛ የሆነ ችግሮች ነበሩ፣ ጦርነቶች ነበሩ። በ2013 ዓመተ ምህረት የቤተሰቦቼ ዘመዶቼ ንብረት ወድሞ ስለነበረ እኔና ቤተሰቦቼ ወደ ተለያዩ ቦታዎች ለመሰደድ ተዳርገን ነበረ። እንዲሁም ደግሞ ሻረቢት በመሄድ በከፍተኛ የሆነ ችግርና ተጽዕኖ በማለፍ 12ኛ ክፍልን የማጠቃለያ ፈተናውን ተፈትኜ ዩኒቨርሲቲ መግባት ችያለሁ።
ከ9ኛ ክፍል ጀምሮ በብዙ ውጣ ውረድ እንዳለሽ ነው የገለጽሽልኝና ምን ያህል ጊዜ ተፈናቅለሻል? የደረሰው የውድመት መጠንስ ምን ያህል ነው ባንቺና በቤተሰቦች?
እሺ፣ ቅድም እንዳልኩሽ ከ2011 ዓመተ ምህረት ጀምሮ ነበር የነበረው ረብሻና ከሶስት ጊዜ በላይ ተፈናቅዬ ነበረ። ከቤተሰቦቼ ጋራ የተለያዩ የስነ ልቦና ጉዳቶች፣ የመንፈስ መረበሾች አጋጥሞን ነበረ። ለምን ለብዙ ዘመን ያፈሩት ንብረት ባልጠበቁት ጊዜ አመድ ሲሆን በጣም የሚሰማቸው ህመም አለ። እናትና አባቴ አብሲኒያ ሬስቶራንት ነበራቸው። የእናቴ ቤተሰቦች ደግሞ ሻለቃ ሆቴል የሚባል ነበራቸው።
የህይወትን ምዕራፍ የሚቀይር ፈተና ነበረብሽ ከፊት ለፊት ማለት ነው። ከዛ ውጭ ደግሞ ከሰው ቤት ተሰደሽ በጥገኝነት ሆነሽ ነው እያጠናሽ እያስጠርሽ ያለሽው እና ምን አይነት ፈተና ነው ያሳለፍሽው? እስኪ ያን መልስ ብለን ነው።
እሺ፣ እንደጠቃላይ አዲስ አካባቢን ስታይ ከቤተሰቦችሽ ስትርቂ የሚሰማሽ ስሜት አለ። ግን እነዛን ችለሽ እንድታልፊ የሚያደርግሽ በውስጥሽ የተቀበረና የታመቀ የሆነ ነገር ሲኖርሽ ያስችልሻል። በመጀመሪያ አምላክ ማመስገን ፈልጋለሁ። አቅምንና ብርታትን የሚሰጠው አምላክ ነው። ሌላው አላማ ሲኖርሽ፣ ጽኑ የሆነ ፍላጎት ሲኖርሽ፣ በቃ እችላለሁ ብለሽ ስታልፊ፣ አያቆመኝም ብለሽ ስታምኚ፣ ነገሮችን እንዳሉ ታቂያለሽ፣ ግን እንደሌሉ ማሰብ አሉ ግን እንደሌሉ ማሰብ ትጀምራለሽ እና ያልፋል ብለሽም ስለምታምኚ በጥናት መጓዝ ትጀምራለሽ። እና ዋናው አላማ ነው። ጽኑ የሆነ ፍላጎት በልብሽ የተቀበረ ጽኑ የሆነ እምነት ካለ ትችያለሽ።
መጨረሻ ግን ውጤቱ ጥሩ ሆኖ ተናገረሽ ለማትም በርተሻል። እስኪ ያመጣሽው ውጤት ምን ያህል ነው? ምንድን ነው የተሸለምሽው? ተከራልና እስኪ።
እሺ ከ700 569 ነው ያመጣሁት። እናም በአማራ ክልል በተዘጋጀው የሽልማት ፕሮግራም የ15000 ብር ተሸላሚ ሆኛለሁ።
ያንቺ የህይወት ተሞክሮ በዚህ ያፍላ እድሜ ላይ ትምህርት ተጨምሮ ሴትነትም አለ በራሱ የሚፈትነው ነገርና ምትመክሪው ምታስተላልፊው መልእክት ምንድነው?
እኛ ሰዎች በምድር ላይ መልካምም መጥፎም የሆኑ ነገሮችን እናስተናግዳለንና ማለት የምፈልገው ችግሮች አስበነውም ሆነ ሳናስበው የጠበቅነውም ሆነ ያልጠበቅነው ችግር ሊያጋጥመን ይችላልና እግዚአብሔር እንዲሁ አይደለም የፈጠረን፣ ከአቅምና ከችሎታ ጋር ነው። እና እያንዳንዱ ችግር የምናልፍበት ሙሉ የሆነ አቅምና ችሎታ አለ። ይህንን ስናምን ነው ያለንን አቅም መተግበርና መጠቀም የምንችለው። እና ለሁሉም ሰዎች ሴቶች፣ ወንዶች ማስተላለፍ የምፈልገው ጽናት እንዲኖረን፣ አላማ እንዲኖረን፣ ለእያንዳንዱ ነገር ጊዜ አለው እና ጊዜያችንን በአግባቡ እንድንጠቀም ሁኔታዎችን ከጊዜ ጋር እያመዛዘንን እንድናስተናግድ በአላማችን ላይ እንድንጸና። ትልቁ ነገር አላማ ነው። እኔ የማምነው ነገር ማለት ነው ቃስ ቃስ እያለ ነው ሌላው የሚመጣው። በመጀመሪያ ግን ትምህርት ነው። ወደ ትዳር አይደለም ህፃናቶች አድገው እንትን የሚሉት፣ በመጀመሪያ ወደ ትምህርት ነው። እና የሚቀድመውን እያስቀደምን ትልቁን ነገር እያስቀደምን እንድንጓዝ እመክራለሁ።
ምንድን ነው መሆኑ መፈልጌ?
እሺ ፊዚክስ በጣም ወዶ ትምህርት ነው። ማትስንም እንደዚሁ እና ኢንጂነሪንግ ላይ እማራለሁ፣ በዛ ላይ እሰማራለሁ እያስባለሁ። ከኢንጂነሪንግ ዘርፎች ኤሮስፔስ ኢንጂነሪንግ፣ ይሄ ካልተሳካ ደግሞ ኤሌክትሪካል ኢንጂነሪንግ በውስጡ የያዘው ብራንች አለ፣ ኮሚኒኬሽን ኢንጂነሪንግ ይባላል። እሱን መማር ፈልጋለሁ። ኤሮስፔስ በሀገር ውስጥ በመጀመሪያ ዲግሪ ያልሰጥ፣ ምናልባት ስኮላርሽፕ አግኝቼ ከሄድኩ ይህንን መማር ነው ፈልገው። ሀገር ውስጥ መማር ከሆነ ደግሞ ኮሚኒኬሽን ኢንጂነሪንግ ይማራለሁ።
መልካም እድል እመኛለሁ።
እሺ እኔም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ዓለም አቀፉ የሴቶች ቀን ማርች 8 በዛሬው ዕለት ፍትሐዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላ ዓለም እየታሰበ ይገኛል። ሴቶች በፍትሐዊነት ካለምንም መድሎ ለውጤት እንዲበቁና ወደፊት እንዲመጡም ያሳስባል። በኢትዮጵያ ሴቶች በእኩልነት ተወዳዳሪ ካልሆኑባቸው ዘርፎች መካከል የብሮድካስት መገናኛ ብዙሃን አንዱ መሆኑን በቅርቡ በዶክተር ሙላቱ አለማየሁ እንዲሁም በመብቶችና ዴሞክራሲ እድገት ማዕከል ካርድ የተሰራ ጥናት አመላክቷል። ለመሆኑ ሴቶች በብሮድካስት ሚዲያ ውስጥ ለምን ቁጥራቸው አነሰ? በእኩልነት ተወዳዳሪ እንዲሆኑና በፍትሐዊነት ወደ ሚዲያው ብሎም ወደ አመራር እንዲመጡ ምን መደረግ አለበት ስትል ኤደን ገረመው ጥናቱን ያደረጉትን ዶክተር ሙላቱንና ሌሎች ሁለት ሴት ጋዜጠኞችን አነጋግራ ተከታዩን አሰናድታለች። በመቀጠል ይቀርባል።
የኢትዮጵያ ብሮድካስት መገናኛ ብዙሃን ላይ ሴት አቅራቢዎችና ጋዜጠኞችን ማየት የተለመደ ነው። ይሁን እንጂ ሴት ጋዜጠኞች በስራው ላይ ሲቆዩም ሆነ አሊያም በአመራር ደረጃ የብሮድካስቱን ዘርፍ ሲመሩ ማየት እምብዛም አልተለመደም። ለዚህ ደግሞ እጅግ ብዙ ምክንያቶች እንዳሉ በዘርፉ የሚሰሩ ሴት ጋዜጠኞች ይናገራሉ። መልካም ሰው ሰለሞን በጋዜጠኝነት ሙያ ከ15 ዓመት በላይ የሰራች ሲሆን በሸገር ኤፍኤም ላይ ይመችሽ የተሰኘ የሴቶች መሰናዶ ዋና አዘጋጅና መሪ እንዲሁም ደግሞ በኢትዮጵያ መገናኛ ብዙሃን ሴት ባለሙያዎች ማህበር ውስጥ በጎ ፈቃደኛም ናት። የራሷን ተሞክሮና ያስተዋለቻቸውን ተግዳሮቶች እንዲህ ትናገራለች።
ሚዲያ ሲባል በጣም ሲሪየስ ነገር ነው። ስለዚህ ያንን ትልቅ ቦታ ለሴቶች አሳልፎ የመስጠት ነገር ብዙውን ጊዜ አይታሰብም። ትልልቅ የሚዲያ ኦርጋናይዜሽንስ ቢኖሩና እንደዚህ ብቻ በጣት ስከሌ ክል የምንላቸው ናቸው። እና ይሄ የሆነበት ምክንያት እንግዲህ ያው ወደዛው ያለማምጣት ልክ እንደ ኢሾዎቹ እኮ ነው። ሴቶች ሶስት ኢሾ እንዲሰሩ ለሚመደቡት ነው። ሊደርሽፕም ላይ ወደ ላይ ሲመጣ እንደዛው ነው። በቃ የማይታሰብ ነው። በውስጥ ባልተጻፈ ህግ እነዚህ ነገሮች ይተገበራሉ። ሴቶች ወደ ላይ እንዳይወጡ ከታች ጀምሮ እንዳልኩሽ፣ አንቺ ወልደሻል፣ አንቺ አግብተሻል፣ ጊዜ አትሄጂም፣ እንትን አትሄጂም፣ ልክ የማሰበብ ይመስል እያራቁሽ ሄዱና ወደ ላይ እንዳትመጪ ይደረጋል። የልጅሽ በተኛሽበት ጊዜ እኮ ስትመጪ እንደገና ወደታች የምትደረግበት አሰራር ያለበት ሚዲያ ነው። ዝግራሴ እንዳይገጥመኝ የሚያቀር የሌሎችም ላይ
ከሳምንታት በፊት በመብቶችና ዴሞክራሲ እድገት ማዕከል እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር በሆኑት በሙላቱ አለማየሁ አማካኝነት ይፋ የተደረገው ድህረ 2018 የኢትዮጵያ ሚዲያ ዳሰሳ በቴሌቪዥን፣ በሬዲዮ፣ በቪዲዮና በሌሎች ተጓዳኝ የብሮድካስት ዘርፍ ውስጥ እየሰሩ ያሉ ሴቶች በአጠቃላይ 25% ብቻ መሆናቸውን ይፋ አድርገዋል። የጥናቱ አቅራቢ ረዳት ፕሮፌሰር ሙላቱ አለማየሁ እንዲህ ያስረዳሉ።
የታሰበው ነው ግን እንደሚያሳየው ከሆነ አሁን በኢትዮጵያ በኤሌክትሮኒክ ሚዲያው ዘርፍ 25% ድርሻ ይዘው ይገኛሉ ማለት ነው። ሴቶች ማለት ሴት ጋዜጠኞች ሳይሆን እነዚህ አመራር ላይ ከኤዲቲንግ ላይ ከጋዜጠኝነት ጋር ለተገኑ ስራ
በዓለም ዙሪያ ሴቶችን ወደ አመራር በማምጣቱ ረገድ የፍትሐዊነትና የእኩልነት ጥያቄዎች እለትለት ይነሳሉ። የሸዋ ማስረሻ በጋዜጠኝነት በተለይም ደግሞ በሬዲዮና በቴሌቪዥን ላይ ላለፉት 17 ዓመታት እያገለገለች ትገኛለች። በአሁን ሰዓት የኢትዮጵ መገናኛ ብዙሀን ሴት ባለሙያዎች ማህበር የቦርድ አባልም ናት። በሙያው ላይ እንዳለች ሴቶች ወደ ብሮድካስቱ ዘርፍ ለመግባት ባይቸገሩም ከገቡ በኋላ ግን እነሱን የሚያቆየ የስራ ስነ ምህዳር አለመኖሩ ከተገለጸው አሃዝ ይበልጥ የሚያሳስብ ነው ትላለች።
እኔ የሚታየኝ ችግር ከገቡ በኋላ ያለው ፈተና ነው የሚበዛው ብለን ነው የምናስበው። እኩል እድል ነው የሚሰጠው። ሴት በመሆናቸው ብቻ የተለየ ፌቨር ተደርጎ ወደዚህ ሙያ ሲገቡ አናይም። አስፈላጊ ነው ብዬ ማላምን በግሌ። ከገቡ በኋላ ግን ተወዳድረው ወደ ከፍተኛ አመራር ሊወጡ ሲሉ ብዙ እንቅፋቶች አሉ። እኩል እየሰሩ ነገር ግን በስራ ክፍፍል ረገድ ለምሳሌ ሁሌም በየሄድንበት የምናነሳው ነገር አለ። ሶፍት ኢሹ እና ሀርድ ኢሹ ተብሎ ጉዳዮች ይከፋፈላሉ። ሶፍት ኢሹ የሚባል ከፍተኛ ኢምፓክት ያላቸው ብዬ የማስባቸው አጠቃላይ የሰውን ህይወት የሚነኩ እንዲሁም ደግሞ ከፍተኛ ጥረትን የሚጠይቁ ለመስራት ናቸው። ሀርድ ኢሹ በዛ ልክ ያን ያህል ሞጋች የሆነ ጉዳዮች ይቀርባሉ ብዬ ያላስብም። ግን የተቀመጣለ በሚዲያው ከፍተኛ የመንግስት ባለስልጣናት የሚጠየቁባቸው ምርጫን የመሳሰሉ ፖለቲካዊ ጉዳዮች የሚዳሰሱባቸው እነዚህ ብለው የተለዩ አሉ። የተለየ ጥረት ባይጠይቁም ነገር ግን እነዛ ስራዎች ላይ ሴቶችን አኑ የመላክ ችግር አለ። አንዳንዴ በሴቶች በኩል ነው አንችልም ብለው ያስባሉ ይባላል። ይህም ክፍተት በአንዳንዶች ሊኖር ይችላል ብዬ አስባለሁ። ነገር ግን በኃላፊነት ደረጃ የተቀመጡ ሰዎች ያንን እድል አይሰጧቸውም። ትልቁን ስራ ይሰራሉ። ይሄ የማቅረቡ ነገር ዜና የማንበቡም ቢሆን በተለይ አሁን አሁን ደግሞ መዝናኛው ላይ የግድ ሴቶችን የመፈለግ ነገር አለ። እንግዲህ ከጾታ ጋር ብቻ የተያዘ ነው ብዬ አላምንም። ችሎታቸውም ስለሚጠይቅ ነው ያ የሚሆነው። ነገር ግን ባልተገባ መንገድ የመጠቀም ነገር ሊኖር ይችላል እና እነዚህ ባሉበት ወደ ከፍተኛው ሌቭል ላይ እንዳይመጡ ብዙ እንቅፋቶች አሉ። ቤተሰባዊ ህይወታቸውም እንዲሁ እንደ አንድ ድክመት ነው የሚታየው።
ሴቶች ለስራ ወደ መስክ አለመላካቸው፣ ከፖለቲካና ጠንከር ካሉ ርዕሰ ጉዳዮች መገለላቸው፣ ወደ ስልጣን ክፍፍል እኩልነትና ፍትሐዊነት ጋር ሲመጣ ልምድና ችሎታ እያላቸውም በሙያ ላይ የተዳከሙ እንዲመስሉና ከስልጣን እንዲርቁ እንደሚያደርጋቸውም ሶስቱም እንግዶቼ ይስማማሉ። በተጨማሪም ሴቶች በዘርፉ እንዳይቆዩና መገናኛ ብዙሃኑን ለቀው እንዲወጡ ያደርጋል ይላሉ። መልካም ሰለሞን ሴቶች ይበልጡን ቦታ አግኝተው እንዲሰሩና እንዲቆዩ የመገናኛ ብዙሃን ተቋማት በሴቶች ላይ ያተኮረ ፖሊሲ ማስተናዳት ያሻቸዋል ትላለች።
እንደ ኢትዮጵያ ሚዲያ ዩኒየን አሶሲሽኑ አሁን በዚህ አመት ቅዳችን ውስጥ የተያዘ ነው ወይም ስርዓት የጾታ ፖሊሲ ሚዲያዎች እንዲኖራቸው እንተጋለን፣ እንወተውታለን። ለዚህም ደግሞ ሬዲ በጀት ይዘን ዶነሮችን ወይም ዶነርስ እያፈላለግን ነው ያለ ነው። የተወሰኑ ድርጅቶች አብረው ሊሰሩ ፈቃደኞች ናቸው። እንደዚህ አይነት ፖሊሲ ካለ አንደኛ እንደዚህ ጀንደር ሴንሲቲቭ የሆኑ ኢሹዎች በሚዲያዎች ውስጥ ይንጸባረቃሉ። ሴቶቹ ምራታቸው መጠየቅ ይጀምራሉ። የሚዲያ ማኔጀርስም ይህን ነገር ኮንሲደር ያደርጋል። በእያንዳንዱ ስቴት ላይ ኦርጋናይዜሽናል በሆኑ አሰራሮች ላይ ሴቶችን የማሳተፍ ነገሮች እየታዩ ይመጣሉ እና በዋነኛነት ስርዓተ ጾታ ፖሊሲ በየሚዲያዎቹ እንዲኖሩ ያሏቸውንም ደግሞ ሪቫይዝ እንዲደረግ ከዛም በተጨማሪ ኢምፕሊመንት እንዲያደርጉትን ደግሞ ከተሰራ በኋላ የተወሰነ ጊዜ የሶሻል ሚዲያዎችን እንደ ፓይለት ወስደን በዚህ አመት ክትትልም ተደርጎ ያ ነገር እንዲሰርት ወይም ኢምፕሊመንት እንዲያደርግ ከተደረገ አንዱ ትልቁን እርግጥ ይደጋል ይሄ እንደምን ይያስባለሁ።
ጋዜጠኛ የሸዋ ማስረሻም ሴቶች ዓለም አቀፍ የሴቶች ቀን ሲመጣ እለቱን ለማሰብ ብቻ እንዲሁም ደግሞ እንደማሟያ መታየት የለባቸውም፣ ከዛ ይልቅ በሙያቸው ብቁ እንዲሆኑ ተቋማትም ሆኑ ሴቶቹ ራሳቸው ሊሰሩ ይገባል ትላለች።
በብሮድካስት ሚዲያ ውስጥ ሆኖ ሶሻል ሚዲያው ላይ ዌብሳይቱ ላይ ሌላውም ላይ የሴቶቹ ቁጥር ዌብሳይቱን ማኔጅ ማድረጉ የሌላው ነገርም ስለ ላይ ሳይሆን የጋዜጠኝነት ስራው ላይ ሊያመዝን የሚችል ይመስለኛል። ስለዚህ ከቴክኖሎጂ አንፃር እንደዚህ እኛም ጋር ሴቶቹን ጋር ክፍተት ያለ ይመስለኛል። የግድ ሁሉም ሰው ወደ አንድ ነገር መሳብ አለበት ብዬም አላስብም። አፈርማቲቭ አክሽን የሚለው ነገር ላይ ላይ ከኮታ ጋር የተያዘ ነገር ስናነሳ ነበር ያስፈልጋል አያስፈልግም የሚለው። አንዳንድ ዘርፎች ጋዜጠኝነትን የመሳሰለው እኔ ያን ያህል ልዩ ድጋፍ ለሴቶች መደረግ አለበት ብዬ አላስብም። ምክንያቱም እኩል የመማር አጋጣሚው ካለ፣ እኩል ተወዳድሮ የመግባት አጋጣሚው ካለ ያን ያህል አስፈላጊ ላይሆን ይችላል። ምናልባት በአንዳንድ ሙያዎች የመጣንበት አስተዳደግ፣ ሴቶች ያለፉባቸው መንገዶች እነዚህ የግድ በኮታ ወደዛ እንዲመጡ ማድረጉን ሊፈልጉት ይችላሉ ብዬ አስባለሁ። በጋዜጠኝነት ግን እኩል እድል ከተሰጠ ችግር አለው ብዬ አላስብም። ግን ከተገባ በኋላ ያለው ነገር ላይ አሁንም መልካም አመለካከት ይጠይቃል ማለት ነው። ስራ ኃላፊዎች ሴቶች ልክ እንደ ወንዶቹ ሁሉ ዋጋ በሚሰጧቸው ስራዎች ላይ እንዲሳተፉ ካላደረጓቸው ለውጥ ይመጣል ብዬ አላስብም። ይህ እንደ ተፈጥሮ መረዳት፣ ለምሳሌ ይሄ ኢኳሊቲና ኢኩዊቲ የሚሉት ሀሳብ አለ። እኩል ነገር መፍጠር ሊኖር ይችላል፣ ግን ለምሳሌ ቤተሰባዊ ሁኔታ የተለየ ጥቂት ጊዜ የሚጠይቅ ከሆነ ያንን ተረድቶ እኩል ፍትሃዊ የሆነ ነገር ማመቻቸት ደግሞ መንካን ፈቃደኝነትንም ይጠይቃል ብዬ አስባለሁ። ሚዲያውም ውስጥ ያ ነገር ስላለ መጀመሪያ የሴቶችን አቅም ማጎልበት ይጠይቃል ብዬ አስባለሁ። ያ ከራስ ነው የሚጀምረው።
የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር ሙላቱ አለማየሁ ሴቶችን ለማብቃትና ተወዳዳሪ አድርጎ ወደ አመራር ለማምጣት መደረግ አለባቸው የሚሏቸውን ነገሮች እንዲጠቁመዋል።
አሁን ዘመናዊ ይሄ አፈርማቲቭ አክሽን ተብሎ ሴቶች መጠቀስ አለባቸው ወደ አመራር መምጣት አለባቸው የሚለውን ብቻ በመናገር ብቻ አይደለም። አንደኛ ቀድሞ እንዲገኙ የማድረግ የማክሰብ ስራ መሰራት መቻል አለበት። ሁለት ነገሮች እዚህ ጋር ማየት ይኖርብናል። ሴት ስለሆነች የተለየ ድጋፍ አያስፈልጋትም የሚል ሳቢ አለ። አይ ሴት በመሆኗ ብዙ ማነቆች ስላሉባት ድጋፍ ያስፈልጋታል የሚል ነገር አለ። እዚህ ጋር አሁን ኢኩዊቲ ይመስላል። ሴቶችን እኩል ሜዳ ላይ አይደለም አሁን ልናወዳድራቸው የምችለው። በተለይ እንደ ኢትዮጵያ ባሉ ሀገራት በጣም በብዙ ማነቆች ያሉ ሴቶችን ከወንዶች እኩል ተሰልፎ ይሩጡ ብሎ ማለት ከባድ ነገር ነው። ከፊት ቀድሞ እንዲገኙ የሚያስችል በሮች መዘጋጀት መቻል አለባቸው። የተለያዩ ድጋፎች ሊደረጉላቸው ይገባል ማለት ነው። አንደኛው ለምሳሌ የኮታ ሲስተም ሊፈጠር ይገባል ማለት ነው። ከሚሰጡ ካሉት የስልጣን ተዋረዶች ውስጥ ይህን ያክሉን በዚህ አመት ውስጥ ሴቶች መቻል አለባቸው ብሎ መወሰን መቻል አለበት ማለት ነው። ይሄ አሁን አንድ ዲሲሽን ነው ማለት ነው። ከዚህ በኋላ እዚህ ጋር የሚመጡት ሴቶች ደግሞ የማብቃት በደንብ የማሳወቅ ትሬን የማድረግ
ዓለም አቀፉ የሴቶች ቀን ማርች 8 በዛሬው ዕለት ፍትሃዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም እየታሰበ ይገኛል። ሴቶች በፍትሃዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡ ያሳስባል። ከአሜሪካ ድምጽ ኤደን ገረሞ ዋሽንግተን ዲሲ።
እድንና መሰግናለሁ። አቡጊዳ የቋንቋና የባህል ማዕከል ዩናይትድ ስቴትስ ውስጥ የሚገኙ ትውልደ ኢትዮጵያውያን ህጻናትና ታዳጊዎች ቋንቋን፣ ባህልና ታሪክን በሚገባ እንዲያውቁ ለማድረግ እየጣረ ያለ ተቋም ነው። ከሰሞኑ ያሰናዳውን የአድዋ ድል መታሰቢያ በተመለከተ ቀጣዩን ሰንቀናል።
በአብዛኛው ዩናይትድ ስቴትስ ተወልደ ያደጉት እኒህ ህጻናት የኢትዮጵያን ድል ታሪክ ለመዘከር ከመድረኩ ተሰይመዋል። የቋንቋና የባህል ልዩነቱ ተግዳሮት ይሆንባቸው ይሆን? መጋረጃው ተገልጦ ትርኢቱ በጀመረ አፍታ የህጻናቱ ብቃት ለቀደመው ጥያቄ መልስ የሰጠ ይመስላል። የምንገኘው የመዲናዋ አጎራባሽ በሆነው የቨርጂኒያ ግዛት ውስጥ በሚገኘው አቡጌዳ የቋንቋና የባህል ተቋም ባዘጋጀው ልዩ የአድዋ ድል የመታሰቢያ በዓል ላይ ነው። እንደ ተቋሙ ኃላፊ መስታወት ፈለቀ ገለጻ ተቋሙ የዛሬው ትርኢት ተሳታፊዎችን ጨምሮ በርካታ ትውልደ ኢትዮጵያውያን ከቋንቋና ባህላቸው ጋር እንዲቀራረቡ ማድረግ ከጀመረ ሰነባብተዋል። ተቋሙ ቋንቋና ባህልን ለቀጣይ ትውልድ ለማስተላለፍ የያዘው እንቅስቃሴ አካል በሆነው ልዩ የአድዋ ድል መታሰቢያ ዝግጅት ላይ ህጻናትና ታዳጊዎች ፎከራ፣ ቀረርቶ፣ ድሉን የሚዘክሩ መዝሙሮችና ግጥሞችን ከማቅረባቸው በተጨማሪ አጭር ተውኔትም አቅርበዋል። በዕለቱ ብሩሽና ቀለም በማገናኘት የአድዋን ድልና የኢትዮጵያን ጀግኖች የዘከሩ ህጻናትና ታዳጊዎች የስዕል አውደ ርዕይም ቀርቧል። ትንንሾቹ ሰዓሊያንና መምህራቸው ፍቱን ጌታቸው ስራቸውን ያስጎበኙናል።
ስሜ አርቴማስ ተሪ ነው እና ኩኪኛ ክፍል አቡጊራ ውስጥ እዚህ ጋር የኔ ስዕል ነው እና ተራራ ነው እና እዚህ ጋር ሰው አለው። He's going to war and now he's walking to battle.
የኔ ስም ቃለ መልክ ሰማተ ነው። እኔ ይሄ ሶስት እሎች የአድዋን ታሪክ የሚገልጹ ሳልኩ የሚባለው የማይታወቅ አርበኛ ነው። ስዕሉ ስሙ የማይታወቅ አርበኛ ነው። የኔ ስም አበሜሌክ ነው እና ይሄ ስዕል የሳልኩት የአድዋ ውጊያውን ነው። በተራራዎች ያሉበት እና መድፍ ያለው እና የገዳ ላይ ያለው እና ሌላ ስዕልም የአጼ ምኒልክ ሐውልት አዲስ አበባ ጋር ያለው እና ሌላ የአርበኛ ስዕል አለኝ።
ሜሊያና ነው የሀገሬ ቀለሞች ናቸው።
ከለሪንግ ቡክ እንዲሰሩ በማሰብ ታሪክ፣ ባህልና ፊደል የሚል ከለሪንግ ቡክ ነው የምናየው። ለምሳሌ ባህል የምንለው እንዴት ነው ልጆች ኢትዮጵያ ውስጥ እየተከሙ የሚሄዱት የሚለው ነው። ድስት ሲሰሩ፣ እርሻ ሲያርሱ ነው። ታሪክ የሚለው ደግሞ እዚህ ጋር እንደምናየው እነዚህ ጣይቱ በከለሪንግ ቡክ እየሰሩ በዛው ታሪካቸው እንዲያውቁ ነው ያሰብነው እና ሁሉም የኢትዮጵያ ታሪክ ነው።
የተቋሙን እንቅስቃሴዎች በቅርበት የሚደግፈው የወላጆች ኮሚቴ ይህን መሰሉ ዝግጅት እውን እንዲሆን ያደረገው አስተዋጽኦ በእለቱ ተወስቷል። በማስተባበር ስራ ላይ ካገኘናቸው ወላጆች መካከል የተወሰኑት ልጆቻቸው ወደ ተቋሙ በመምጣታቸው አትርፈዋል ያሉትን አጋርተውናል።
እኔ ስሜ ህይወት ይባላል። ሶስት ልጆች አሉኝ። የመጀመሪያ ልጅ ሴት ነች፣ አዶን በእምነት ትባላለች። ሁለተኛው ካሊብ፣ ሶስተኛው ደግሞ ጆሴፍ በእምነት ይባላል። በመጀመሪያ አገራቸውንና ባህላቸውን የሚያውቁ ልጆች ለማሳደግ ስለምንፈልግ ለዛ ነው ያስገባ ነው። ይሄ ሶስተኛ አመታችን ነው። አድዋንም ስናከብር ልጆች ሶስተኛ አመታቸው ነው። ሶ ሞርት ለኢትዮጵያ ባህል ቋንቋ ይጽፋሉ፣ አሁን ይናገራሉ።
ዮናስ ትባላለሁ። እዚህ ያሉኝ ልጆች ሶስት ናቸው። ታላቋ ልጄ ሊያና ነው ስሟ። ሁለተኛ ልጄ ኤባ ነው። ከዛ ደግሞ ካይላ ምትባልም አነስ ያለች ልጅ አለች። ልጆቻችን አቦጊዳ ተቋም ከገቡ በኋላ ብዙ ነገር ቀስመዋል። ቋንቋ የመጀመሪያው ነው። ባህላቸውን በደንብ ይለያሉ። አሁን ሌላው ደግሞ በጣም ደስ የሚለው ከአቦጊዳ ልጆች ራሳቸውን የሚመስሉ ሀገራቸው ልጆች ጋር የሚያሳልፉበትና ቋንቋውንም ራሱ ቤት በእኛው ስናስተምር ወጥተን ከማን ጋር ነው የምንናገረው የሚባለው ጥያቄ አለ። ያንን የሚመልስ ተቋም ሆኖልናልና በጣም በደስታ ነው ልጆቻችን ሁሌ ትምህርት ቤት የሚመጡት ፕሮግራሙንም አብረው የሚወስዱት በደስታ ነው። እና ከሶስት አመት ከግማሽ በላይ እያስተማርናቸው ነው። በጣም እንደሚቀጥል ተስፋ እናደርገው እና በጣም ደስ በሚል ሁኔታ ነው ልጆች እየተማሩ ያሉት።
በተመሰረተ በጥቂት አመታት ውስጥ አሪያ የሚሆን ማህበራዊ ፋይዳ እየተወጣ እንደሚገኝ የተነገረለት ተቋም እድሜው ይረዝም አስተዋጽኦ የሚሰፋ ዘንድ የትውልደ ኢትዮጵያን ማህበረሰብ ድጋፍ እንደሚያሻ ያስታወሱት ደግሞ ገዙ ካላ የተባሉት የወላጅ ኮሚቴ አባል ናቸው።
የተለያዩ ሰዎች ኢኒሼቲቭን ወስደው የተለያዩ ተቋማት እንደ አቦጊዳ አይነት ያቋቁማሉ። ግን አላማው ከተወሰኑ ግሩፕ ወይም ከአንድ ሰው በላይ ነው። ስለዚህ እያንዳንዱ ወላጅ ፓርቲሲፔት ማድረግ አለበት። ልጆቹም ደግሞ በዚህ በሌላ ሰው ሀገር ተወልደው የሚሉ ልጆች የራሳቸውን ቋንቋ፣ ባህል፣ ካልቸር እሱን በሙሉ ይዘው እንዲያድጉ ወላጅ የወላጆች ፓርቲሲፔሽን በጣም በጣም ከፍተኛ መሆናችን መቻል አለበት ብዬ አስባለሁ። እዝናት እንደ ተወሰኑ ሰዎች ተቋም መታየት የለበትም። የኮሚኒቲው ተቋም ነው ተደርጎ መወሰድ መቻል አለበት።
በዚህ ዝግጅት ላይ የታሪክ አዋቂዎችና የኪነ ጥበብ ሰዎችን ጨምሮ የክብር እንግዶች ተገኝተዋል። የተቋሙን ጅምርም አወድሰዋል። ታሪክ ቀመስ ምልከታቸውንም አጋርተዋል። ወደ 100 የሚጠጉ ተማሪዎችን የሚያስተምረው ተቋም በአሜሪካ ምድር የመጀመሪያው የኢትዮጵያውያን ትምህርት ቤት መሆኑንም ሰምተናል። አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
በመቀጠል ደግሞ በትውልድ ኢራናዊው የፊልም ባለሙያ የተዘጋጀውን ዘ ሬድ ሱትኬዝ ወይም ቀይ ሻንጣ የተሰኘውን አጭር ፊልም የተመለከተ አጭር ዘገባ ኤደን ገረሞ ታሰማናለች።
What is in your luggage?
የአስራ ስድስት ዓመቷ ልጃገረድ ከዚህ ቀደም የማታውቀውን ሰው ለማግባት ከኢራን ተነስታ ሉክዘምበርግ አየር ማረፊያ ያላትን ሁሉ በቀይ አነስተኛ ሻንጣ እንደቋጠረች ደርሳለች። በሚደንቅ ሁኔታም የድሮ ሕይወቷን ስርዓቶች በመጠል ጭንቅላቷን የሸፈነችበትን ሂጃቧን ስታወልቅ በፊልሙ ላይ ይታያል። የፊልሙ ዳይሬክተር ሳይረስ ንሽበድ ፊልሙ ሂጃብ ማድረግን የሚቃወም ሳይሆን በአንጻሩ ለወንዶች ሴቶች በሚለብሱትና አንዳንዴን በሚያገቡት ላይ ለመወሰን መብት የሚያጎነጽፈውን የማህበረሰብ ወግ ለመቃወም ነው ይላል።
It means the woman has no rights and the men are powerful.
ይሄ ማለት ሴቷ ምንም አይነት መብት የላትም እናም ወንዶች ኃይለኞች ናቸው ማለት ነው።
በፊልሙ ላይ ልጅቷ በአየር መንገዱ ጣቢያ ውስጥ ሆና ብቻዋን ስትጠፋና ስትፈራ የሚታይ ሲሆን ሊያገባት የታጨው ግለሰብም እጮኛውን ሲፈልግ ይታያል።
Which is like a prison for her, interior prison.
ለሷ እስር ቤት ነው፣ የውስጥ እስር ቤት። ስለዚህ ትልቅና በሰፊው አጉልቶ የሚያሳይ ሌንስ ተጠቀምኩ። ቦታው ትልቅ መሆኑን ባይሳየን ቁጥር የእሷ ብቸኝነት ጎልቶ ይሰማናል።
ወጣቷ የፊልም ባለሙያ አፍሪካ የዘር ግንድ ያላት ፈረንሳይት ናት። ይሁን እንጂ በሁሉም ስፍራ የሚገኙ ወጣት ሴቶች ተመሳሳይ ጥያቄን ያነሳሉ ትላለች።
ነጻነቴን እንዴት ላገኘው እችላለሁ? በተለይ ደግሞ ሴቶችን ከሚጨቁን አምባገነናዊ አገዛዝ ስትመጣ ምርጫዬን የማደርገው ይሄኔ ነው። ያ ነው የፊልሙ ጭብጥ። ያንን ምርጫ ነው መጨረሻ ላይ የሚወስደው።
ትውልደ ኢራናዊው ዳይሬክተር ፊልሙ ቀረጻ የጀመረው የኢራን መንግስት በሴት ተቃዋሚዎች ላይ ያደረሰው ጭካኔ የተሞላባቸው ጥቃቶች በዓለም ዙሪያ የፊት ገጽ ዜና ከመሆናቸው በፊት ነው ይላል።
But when we were finishing the movie, slowly this
film እየሰራን ሳለ ይሄ ነገር በኢራን ቀስ በቀስ እየተከሰተ ነበር። ስለዚህም ሰዎች ወደኔ እየመጡ ይሄ እንደሚሆን እንዴት አወቅ ይሉኝ ነበር። እናም እኔ ማለት የምፈልገው ይሄ ነገር ለእናንተ አዲስ ነው፣ እኛ ግን እናውቀው ነበር ነው።
የፊልሙ ተዋናይትም ፊልሙ ከእውነተኛ ክስተቶች አኳያ ሲታይ ይበልጥ ትርጉም ይሰጣል ትላለች።
አዎ፣ እኛ የሰማነው ፊልሙ ከተሰራ ከሁለት ዓመት በኋላ ነው። እናም የፊልሙ መኖር በመጨረሻ ለእኔ ለእኛ ይበልጡን አስፈላጊ ሆኗል። እንደሚመስለኝ ፊልሙ በዚህ ወቅት መኖሩ እጅግ አስፈላጊ ነው፣ ምክንያቱም በአቋምህ ምክንያት መሞት በጣም አስቀያሚ ነው።
አሁን ታዲያ የፊልሙ ተዋናይትና መላው ሆሊውድ የፊታችን መጋቢት 3 ቀዩ ሻንጣ ከሌሎች በመርጥ በድርጊት የተሞሉ የፊልም ዘርፎች ከታጩ አራት ፊልሞች ጋር ኦስካርን ያሸነፉ እንደሆነ እየተጠባበቁ ነው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።